ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
My father passed away when I was 11, 6 years ago. So
አባቴ ከ6 ዓመት በፊት የ11 ዓመት ልጅ ሳለሁ ነው ያረፈው። እንደ እናትም እንደ አባትም ሆነ ያሳደገችኝ እናቴ ናት። የከፈለችውን መስዋዕትነት አውቃለሁ። በጣም ትልቅ ሰው ናት። እርሷን እያየሁ ነው ያደግኩት። ብቸኛው ዓላማዋም የሁለተኛ ደረጃ ትምህርቴን አጠናቅቄ ማየት ነበር።
በተለያየ ዘርፍ የላቀ ትጋት ላሳዩ ወጣቶች ክብር ከቸረው መድረክ ተሳታፊዎች መካከል የአንደኛውን ሀሳብ ነው በአጭሩ ያሰማናችሁ። በምሽቱ ስርጭታችን ሙሉ ጉዳዩን እናሰማችኋለን። ሌሎችም ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም ይመራለው። በምስልና ድምፅ ቅንብሩ አብራኝ የምታመሸው ብርሃን ሉናት። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። በማህበረሰባቸው በብሔራዊ ደረጃ ለሽልማት የበቁ ትውልድ ኢትዮጵያውያን አሜሪካውያን ኢትዮጵያውያን የሁለተኛ ደረጃ ተማሪዎችን በእንግሊዝኛ አጠራሩ ሲድ፣ በአማርኛ ስያሜው ደግሞ ማህበረ ጊዮራን ዘረ ኢትዮጵያ በመባል የሚታወቀው የሽልማት ድርጅት በዘንድሮው የ31ኛ ዓመቱ ክብረ በዓል ላይ ለሽልማት አብቅቷቸዋል። ከሁለት ሳምንታት በፊት ከዋሽንግተን ዲሲ ወጣ ብላ በምትገኘው ኮሌጅ ፓርክ ከተማ በተሰናዳው ዝግጅት ላይ የተገኘው አሉላ ከበደ ነው ተሸላሚዎቹን አነጋግረው ቀጣዩን ዘገባ ልኮልናል።
በብሔራዊ ደረጃ ለሽልማት የበቁት ኢትዮጵያውያን አሜሪካውያን የሁለተኛ ደረጃ ተማሪዎች ናቸው። መጀመሪያ ያነጋገርነው አዳጊ ወጣት አዲስ ሳህሌ ይባላል። በቨርጂኒያው ዌክፊልድ የሁለተኛ ደረጃ ትምህርት ቤት ተመራቂ ነው። የዘንድሮ የሲድ ተሸላሚ ለመሆን መብቃቱንም መባረክ ሆኖ ይሰማኛል ይላል።
I will attend Cornell University as a data science major.
በኮርኔል ዩኒቨርሲቲ አዲስ ገቢ ተማሪ ሆኜ የዳታ ሳይንስ ጥናት እከታተላለሁ። እናም የሁለተኛ ደረጃ ተማሪ በነበርኩባቸው አመታት ያደረኳቸውን አብዛኛውን የበጎ ፍቃድና የማህበረሰብ አገልግሎት ስራዎች እዚያም ሄጄ ለመቀጠል ነው ፍላጎቴ። በአንደኛ ደረጃ ትምህርት ቤት እድሜ ላሉ ተማሪዎች ንባብና ስነ ጽሁፍ የምናስጠናበትን ጨምሮ ተባባሪ መስራችና ፕሬዚደንት የሆንኩበትን ስራም እቀጥላለሁ ብዬ አስባለሁ።
ወደ ሌላው ከፍተኛ እውቅና ወዳለው የብራውን ዩኒቨርሲቲ የምታቀነው ሳማር አላዛር በዌስት ስፕሪንግፊልድ ሁለተኛ ደረጃ ትምህርት ቤት የመጨረሻ ዓመት ተማሪ ናት። የበጎ አድራጎት እንቅስቃሴዎችም በንቃት በመሳተፍ ትታወቃለች።
እዚህ ላይ ገና ከ6 ዓመት የጀምሮ ነው ወገኔ በተባለው የበጎ አድራጎት ድርጅት ውስጥ በአዳጊ ህፃናትና በወጣቶች ክበብ አባልነት የተመዘገብኩት። እርግጥ አሁን የክበቡ ምክትል ፕሬዝዳንት ነኝ። እናም የተለያዩ ዝግጅቶችን በማዘጋጀት ገንዘብ እያሰባሰብን ኢትዮጵያ ውስጥ ያሉ ቤተሰቦችን እንደግፋለን። በተጨማሪም ኦፕን ሃውስ ቢግ ድሪምስ የተባለ ድርጅት ውስጥ መጽሐፎችን ወደ ስፓኝ ቋንቋ እየተረጎምኩና በአካባቢያችን በሚዘጋጀው ጁስ ስነስርዓቶች ላይ መጽሐፍቱን በመሸጥ ኢትዮጵያ ለሚገኙ የመንግስት ትምህርት ቤቶች መማሪያ 1000 ያህል መጽሐፍትን ለመግዣ የሚውል ገንዘብ መለገስ ችያለሁ። የገዛ ማህበረሰብን መልሶ መርዳት በሚያስችሉ እንቅስቃሴዎችም ተሳትፌያለሁ። ከባህል ቅርሶች ጋር በጣም የተቆራኘ ሆኖ ይስማኛል። ለዚህም ምክንያቱ ወላጆቼ እኛን ያሳደጉበት መንገድ ይመስለኛል። ዛሬም እዚህ በመገኘቴና ለሽልማትም በመብቃቴ በጣም ደስ ብሎኛል።
አዳጊ ወጣት ዲያቆን ዮሴፍ ዘሪሁን በአሁኑ ወቅት በሜሪላንድ የሚገኘው የስፕሪንግብሩክ ሁለተኛ ደረጃ ትምህርት ቤት ተማሪ ነው። ከወራት በኋላ በቫንደርቤልት ዩኒቨርሲቲ የከፍተኛ ትምህርቱን እንደሚጀምር የገለጸልን ዲያቆን ዮሴፍ ወገኖቹን መርዳትና ከሚገጥሙት ጋር በሚኖረው መግባባት አንዳች አዎንታዊ ተጽዕኖ መፍጠር እንደሚሻ አስረድቶናል።
ከዚህ ባሻገር በአጥቢያ ቤተክርስቲያኔ ሐመረ ብርሃን ቅዱስ ዮሐንስ የኢትዮጵያ ተዋህዶ ቤተክርስቲያን ዲያቆኑኝ ያገለግላለሁ። እዚያም ለወጣቶች በእንግሊዝኛ ቋንቋ የሚሰጥ ስብከት እመራለሁ። እንዲሁም በአጠቃላይ በቤተክርስቲያኔቱ አገልግሎቶች ላይ እሳተፋለሁ። በትምህርት ቤቴም ከቡድን አባላት ጋር በመሆን በክርክር መድረኮች እንሳተፋለን። በተጨማሪም በማህበረሰብ አቀፍና እንዲሁም በወረዳ ደረጃ ለሰዎች መብት በቆመና አመራር በሚሰጥ ድርጅት ውስጥ እንዲሁ እሳተፋለሁ። ዛሬ እዚህ ለመገኘት በመብቃቴም ታላቅ ክብር ተሰምቶኛል። በእጅጉ ተባርኬያለሁ። ክብር ለፈጣሪ።
ለዚህ ሽልማት ያበቃት ሁኔታ ጨምራ ስለ ራሷ እንድትነግረን ላቀረብንላት ጥያቄ ስትመልስ ይህንን ሽልማት ለማግኘት የቻልኩት በአጠቃላይ አማካይ ውጤቴ ከክፍሌ ከሁለት የከፍተኛ ውጤት ባለቤቶች አንዷ በመሆኔ ነው ትላለች። በትምህርት ቤታችን የአፍሪካ ተማሪዎች ማህበር መስራችም ነኝ ያለችን ቢታንያ ሰለሞን
ወደ ኢትዮጵያ በሄድኩበት ወቅት በጣም ተነሳስቼ ነበር። በተጨማሪም ሼፐርድ ቴብል የሚባለውን የማህበራዊ አገልግሎት ድርጅት አግዛለሁ። አንዳንድ ሰነዶችን ወደ አማርኛ ተርጉሚያለሁ። የአበሻ ማህበረሰብ አባላትን ለማገናኘትና ችግሮችን ለመቅረፍ የሚያግዝ የበጎ ፈቃድ አገልግሎት ሰጣለሁ።
አዳም ዘሪሁን በአጎራባች ሜሪላንድ የሲልቨር ስፕሪንግ ከተማ በሚገኘው በብሌክ ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተማሪ ነው። አብሮት ስለተሸለሙት ጓደኞቹ ማውራት የመረጠው አዳም ሲድ በትምህርታቸው ያስመዘገቡትን ከፍተኛ ውጤትና ያከናወኗቸውን ስራዎች ተመልክቶ በዘንድሮ ስነ ስርዓቱ ለሽልማት በማብቃቱ በእጅጉ ተደስቻለሁ ይላል።
I wouldn't be here without my family. I'd like to thank my mom, my sisters.
ቤተሰቦቼ ባይኖሩ ዛሬ እዚህ ባልተገኘው ነበር። እናቴን እና አያቶቼን ማመስገን ፈልጋለሁ። በየለቱ እንድተጋ ያደርጉኛል። ተነሳሽነት እንዲኖረኝ ረድተውኛል። አለማዬ የኢትዮጵያን ህዝብ መርዳት ነው። አዲስ አበባን ጨምሮ ልትጠቅሳቸው ወደምትችላቸው አብዛኛዎቹ አካባቢዎች ሄጃለሁ። ባለፈው ክረምት ወደዚያ በሄድኩበት ወቅት ከባድ ድህነት ውስጥ የሚኖሩ በርካታ ሰዎችን አይቻለሁ። በኢትዮጵያ ያለውን ችግር በወጉ እንድረዳ አይኔን ከፍቶልኛል። እቅዴ አንድ ቀን ተመልሼ እረዳቸዋለሁ የሚል ነው።
My father passed away when I was 11, 6 years ago. So
አባቴ ከስድስት ዓመት በፊት የ11 ዓመት ልጅ ሳለሁ ነው ያረፈው። እንደ እናትም እንደ አባትም ሆነ ያሳደገችኝ እናቴ ናት። የከፈለችውን መስዋዕትነት አውቃለሁ። በጣም ትልቅ ሰው ናት። እርሷን እያየሁ ነው ያደግኩት። ብቸኛው ዓላማዋም የሁለተኛ ደረጃ ትምህርቴን አጠናቅቄ ማየት ነበር። እናም የደከመችበትን ያህል ላኮራ ትፈልግ ነበር። የእኔ ለስኬት መብቃት ብቻ ነው ዋና ፍላጎቷ። ያም እንዲሳካ ብዙ ጥረት ታደርጋለች። ለዚህ ነው እኔም ዛሬ ወደዚህ የመጣሁት።
ከጥቂት ዓመታት በፊት ከወላጅ እናቷና ወንድሟ ጋር ወዲህ ወደ ዩናይትድ ስቴትስ በመጣችበት ወቅት የእንግሊዝኛ ቋንቋ ችሎታዋ እንዲህ እንደ ዛሬው አቀላጥፎ መናገርና እጅግ ከፍተኛ ለሆነ ውጤት ሊያበቃት ቀርቶ በጣም ይከብዳት እንደነበር የተናገረችው ደሊና አብይ የሁለተኛ ደረጃ ተማሪ ሳለች የኮሌጅ ትምህርትም ተምራ ለመመረቅ በቅታለች።
አሁን ደግሞ ኮሎምቢያ ዩኒቨርሲቲ እና ተምፕል ዩኒቨርሲቲ ለመሄድ ነው ያሰብኩት። ሜጀር ማደርገው ደግሞ በፖለቲካል ፊሎሶፊ ኢኮኖሚክስ ሆኖ ማይነር ማደርገው ደግሞ በፋይናንስ ነው። ሀገሬን ረድቼ ጥሩ ኢትዮጵያዊ መሆን ነው የምፈልገው። እዚህ ደረጃ ላይ ስለደረስኩኝ ደግሞ ሁሉንም አመስገን ፈልጋለሁ። እናቴ አልማዝ ኃይለስላሴ፣ አባቴ አቢ ከበደ፣ ሁለቱንም በጣም አመሰግናለሁ፣ በጣም ወዳለሁ። ወንድሜንም በጣም አመሰግናለሁ። ቤተሰቦቼ ባይሆን ኖሮ እዚህ ደረጃ ላይ አልደርስም ነበረ።
እስኪ አሁን ደግሞ በጊዜው በነበረው ስነስርዓት ቅርታ የተነሳ በዚህ ቃለ ምልልስ መሳተፍ ያልቻሉ ሁለት ባለስኬት ታዳጊ ወጣቶችን ላስተዋውቃችሁ። እምነት ዳኛቸው Schools Without Walls የተባለው ዋሽንግተን ዲሲ ውስጥ የሚገኘው የሁለተኛ ደረጃ ትምህርት ቤት የመጨረሻ ዓመት ተማሪ ስትሆን በትምህርቷ ካስመዘገበችው ከፍተኛ ውጤት በተጨማሪ የወገኔ የበጎ አድራጎት ድርጅት የወጣቶች ክበብ ፕሬዚዳንትና ለረዥም ዓመታትም የበጎ ፍቃድ አገልግሎት የሰጠች ተማሪ ናት። ስራ ጌታቸው ደግሞ በርተንስቪል ሜሪላንድ የሚገኘው ፔንት ብራንች የሁለተኛ ደረጃ ትምህርት ቤት የመጨረሻ ዓመት ተማሪ ስትሆን ከከፍተኛ የትምህርት ውጤቷ በተጨማሪ በትምህርት ቤቷ የኢትዮጵያና የኤርትራውያን ተማሪዎች ማህበር መስራች፣ የተማሪዎች የመንግስት ማህበር የተባለው ተማሪዎችን ለበጎ ስራዎች የሚያነሳሳ ማህበር ምክትል ፕሬዚዳንትና እንዲሁም 15 ወላጅ አልባ ህጻናትን የሚረዳው የኢትዮጵያ ህዝብ ፕሮጀክት የተባለው ውጥን ተባባሪ መስራች ናት። ገና በማለዳው እድሜያቸው ብዙ የሰሩት የሚመስሉት የነገዎቹ መሪዎች ትኩስ ህልሞች በእርግጥም እውን ሆነው ማየት የሚያጓጉ ናቸው። መልካም እድል ለተሸላሚዎቹ ታዳጊዎች በሙሉ።
አሉላ ከበደን ለቀደመው ዘገባ አመሰግናለሁ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። በመቀጠል ደግሞ አማርኛን በአሜሪካ የትምህርት ተቋማት የማስተማር ፋይዳና ተግዳሮትን በተመለከተ ከእንግዳ ጋር ያደረግነው ቆይታ ይቀርባል። አማርኛ ቋንቋን ከሚያስተምሩ የአሜሪካ ዩኒቨርሲቲዎች መካከል ካሊፎርኒያ ግዛት የሚገኘው በርክሌይ አንዱ ነው። ዩኒቨርሲቲው ቋንቋውን ማስተማር ከጀመረ ቆየት ያለ ቢሆንም አሁን በማስተማር ላይ የሚገኙት በቋንቋ መምህርነት፣ በተርጓሚነትና በደራሲነት ለረጅም ዓመታት ያገለገሉት አቶ አምላኩ ቢክስ ናቸው። አቶ አምላኩ በዩኒቨርሲቲው አማርኛን እንዲያስተምሩ የተሰጣቸውን እድል በደስታ እንደተቀበሉት ይናገራሉ። የአፍ መፍቻ ቋንቋቸው አማርኛ ያልሆኑ ተማሪዎችን ማስተማር ምን መልክ እንዳለው ከሚያብራሩበት ቆይታችን ይጀምራል።
የመጀመሪያው ነገር የአልፋቤቱ ወይም የፊደሎቹ ብዛት ነው የሚያስደነግጣቸው። የአፍ መፍቻ ቋንቋቸው አማርኛ ያልሆነ ወይም ደግሞ ከአማርኛ ተናጋሪ ቤተሰብ ያልመጡ ተማሪዎች በተለይ አማርኛ እንግዲህ እንደሚታወቀው ከ238 ፊደሎች በላይ አለው እና በመጀመሪያ የአማርኛ ፊደሎች እነዚህ ናቸው፣ ቁጥራቸው ከ238 በላይ ነው ሲባሉ በጣም ነው የሚደነግጡት። ሁሉንም ትማራላችሁ በአንዴ ኑ ሸምድዱ ተብሎ አይደለም የሚቀርብላቸው እና የአማርኛ ቋንቋ ከእንግሊዝኛና እኔ ከማውቃቸው ቋንቋዎች ከእንግሊዝኛና ከፈረንሳይኛ ጋር እያወዳደርኩ የአማርኛ ቋንቋ ባህሪ ይነግራቸዋል። ሲጀምሩ በቃ ቀላል እንደሆነ አምነው ይጀምራሉ። ከዛ በኋላ ፊደሉን ከጨረሱ በኋላ ሌላው ነገር በጣም ቀላል ነው።
ዩሲ በርክሌይ የተባለው የትምህርት ተቋም በቅርብ ዓመታት ውስጥ ይህን ቋንቋ ማስተማር ከጀመሩ የአሜሪካ ከፍተኛ የትምህርት ተቋማት መካከል አንዱ ነው። በዓለም አቀፍ ደረጃ ለዓለም አቀፍ ተማሪዎች ቋንቋው በዚህ ሁኔታ ለትምህርት መቅረቡ፣ ለትምህርት ገበታነት መቅረቡ ያለው ፋይዳ ያለው ጠቀሜታ ምንድን ነው ብለው ያስባሉ?
እዚህ አሜሪካን ሀገር የኢትዮጵያውያን ቁጥር እጅግ እየጨመረ ነው ያለው፣ በተለይ በቅርብ ዓመታት እኛንም ጨምሮ። ስለዚህ እዚህ ተወልደው እያደጉ ያሉ ራሳቸውም ቤተሰብ መስርተው ልጆች እያሳደጉ ያሉት በእንግሊዝኛ እንደሚባለው ፈርስት ጀኔሬሽን፣ ሰከንድ ጀኔሬሽን ብዙ ናቸው። ለእነዚህ በሚማሩበት በአሜሪካ ዩኒቨርሲቲዎች ሲገቡ የሚማሩ አማርኛን ቋንቋ እንዲማሩ ማድረግ ወይም ደግሞ ተመቻችቶ ማግኘት ትልቅ እድል ነው። ዞሮ ዞሮ የት ነኝ መሰረቴ የት ነው ማለታቸው አይቀርም እና ቋንቋውን ካልተናገሩ እዛ ሄደው ከውጭ ዜጋነት ያነሰ ነገር አይኖራቸውም። ስለዚህ ቋንቋውን መሰረታዊ ቢያንስ ለመግባቢያ ደረጃ መማር ለሁሉም ለአማርኛ ተናጋሪ ብቻ ሳይሆን ለሁሉም ኢትዮጵያ ሂጄ አንድ ነገር አደርጋለሁ ወይም ደግሞ ኢትዮጵያ እወዳለሁ ወይ ደግሞ ከኢትዮጵያ ጋር ግንኙነት አለኝ ለሚል እጅግ መሰረታዊ ነገር ነው።
በዚህ ተቋም ውስጥ አዲስ መርሃ ግብር እንደመሆኑ ተማሪዎቹም ደግሞ ከኢትዮጵያ የራቁ የኢትዮጵያን ባህልና ወግ በሩቁ የሚያውቁ የአፍ መፍቻ ቋንቋቸው የሚያልሆን እንደመሆኑ የራሱ ተግዳሮትና ፈተና ይኖረዋል ብዬ አስባለሁ። በማስተማሩ ረገድ እስካሁን ድረስ በመምህርነት ቆይታ ውስጥ ያየሃቸው ተግዳሮቶች፣ ፈተናዎች ምንድን ነበሩ?
በዋነኝነት የተማሪ ቁጥር ነው ትልቁ ተግዳሮት። ምክንያቱም ፕሮግራሙ የሚቀጥለው ተማሪ እስካለ ድረስ ነው። የተማሪ የምዝገባ ደረጃ ወይም የተማሪ ቁጥር ኢንሮልመንት የሚባለው ከሌለ ፕሮግራሙ አይቀጥልም፣ ፈንዱ ሊታጠፍ ይችላል። እና አሁን እኔ እየገጠመኝ ያለው ተግዳሮት 4 ኮርሶች ይሰጣሉ፣ ኤሌመንትሪ አምሃሪክ 1፣ ኤሌመንትሪ አምሃሪክ 2፣ ኢንተርሚዲየት አምሃሪክ 1፣ ኢንተርሚዲየት አምሃሪክ 2 እያልን በሁለቱ ደረጃዎች በሁለት ሴምስተር ውስጥ እንሰጣለን። እና ብዙ ተማሪ የሚኖራቸው የመጀመሪያ ደረጃው ነው። የመጀመሪያ ደረጃው ኮርስ ብዙ ተማሪዎች ይኖሩታል። አንዳንዴ እስከ 15 ይደርሳል በአንድ ግሩፕ ውስጥ። ግን የኢንተርሚዲየት ደረጃው ወይም ሁለተኛ ደረጃው ትንሽ ስጋት ላይ ነው ያለው። ሁለተኛው ተግዳሮት ብዬ ማስበው እንደምረዳው እንደገጠመኝ ስታንዳርድ የሆነ ለተማሪም የሚሰጥ እንደገና ደግሞ እኛም የምንጠቀምበት ማቴሪያል በቂ አለ ብዬ አላምን። አንዳንድ በተለይ ንግግርን ለማስተማር የዲያሎግ ቪዲዮዎች፣ ንባብን ለማስተማር ልክ እንደ እንግሊዝኛ ለማስተማር ዓላማ ተብሎ የተዘጋጀ ምንባብ ደረጃውን ጠብቆ ለመጀመሪያ ደረጃ፣ ለሁለተኛ ደረጃ፣ ለሶስተኛ ደረጃ እያለ እስከ አድቫንስድ ድረስ የሚሄድ የንባብ የአማርኛ ምንባቦች እስከ ጣርኩ ድረስ ማግኘት ከባድ ነው።
አሁን በተጀመሩ ጥረቶች ዙሪያ ትውልድ ኢትዮጵያውያን የመርሃ ግብሩን ፋይዳ በማስተዋወቅ መልእክቱንም በማዳረስ ሊሆን ይችላል ምን አይነት ርብርብ ሊያደርጉ ወይም ምን አይነት አስተዋጽኦ ሊያደርጉ ይገባል? የቋንቋ ትምህርቱንና የመርሃ ግብሩን እድሜ በማራዘም እንዲሁም ደግሞ አበርክቶቱንም ደግሞ በማስፋት ረገድ?
አዎ፣ በተለይ ወጣት ትውልደ ኢትዮጵያውያን እዚህ ተወልደው ያደጉ ትልቅ ሚና ይኖራቸዋል። በየሚሄዱበት ተቋም ቁጥራችን እየበረከተ ስለመጣ ለምሳሌ አንድ ዩኒቨርሲቲ ውስጥ በርካታ ኢትዮጵያውያን ካሉ ወይም ደግሞ ትውልድ ኢትዮጵያውያን እና ትውልድ ኤርትራውያን ካሉ አማርኛ ፕሮግራም እንዲጀመር፣ ሌሎች ቋንቋዎች ሁሉ በሚማሩባቸው ተቋማት አማርኛ እንዲሰጥ መጠየቅ፣ የአማርኛ ፕሮግራም እንዲቀረጽ መጠየቅ ይችላሉ። እዚህ ዩሲ በርክሌይም ሌሎች ዩኒቨርሲቲዎችም አሉ፣ ይሰጣል አማርኛ። እንደምሳሌ ቢጠቅስልህ ሃዋርድ በጣም ለረጅም ጊዜ አለ፣ ቦስተን ዩኒቨርሲቲ፣ ፔንስልቬኒያ ዩኒቨርሲቲ አሉ ብዙ ዩኒቨርሲቲዎች እና እንደነዚ አይነት ዩኒቨርሲቲዎች አማርኛ ቋንቋን የመውሰድ እድል ያገኙ ተማሪዎች ያንን ለሌሎች ማዛመድ ይችላሉ፣ ለሌሎች መናገር ማስተዋወቅ ይችላሉ።
አቶ አምላኩ ቢክስ፣ በቋንቋ መምህርነት፣ በጸሐፊነት እንዲሁም በአስተርጓሚነት ትታወቃለህ። ሁሉም ነገር በጣም አመሰግናለሁ።
እኔም ስለተሰጠኝ እድል በጣም አመሰግናለሁ።
ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። ከተመሰረተ 3 ዓመታትን ያስቆጠረው ስፖርት ፎር ቼንጅ ለትርፍ ያልተቋቋመ ተቋም ሲሆን ስፖርትን ከሁለገብ እውቀትና ከዕለት ተዕለት ሕይወት ጋር እንዲዋሃድ ለማድረግ ግንዛቤ ላይ እየሰራ ይገኛል። ተቋሙ ከተመሰረተበት ጊዜ አንስቶ ከተለያዩ መንግስታዊና መንግስታዊ ያልሆኑ ድርጅቶች ጋር በመተባበር ወጣቶችና አዳጊዎች የስፖርትና የሕይወት ክህሎት ስልጠናዎች እንዲያገኙ እያገዘ ይገኛል። ከዚህ ጋር የተገናኘውን ዘገባ ኤደን ገረበው በመቀጠል ታሰማናለች።
የፎርቹኔት እግር ኳስ አካዳሚ አሰልጣኞቹ አባይነሽ አረጋ በስሯ 200 የሚደርሱ ህጻናትና አዳጊ ወጣቶች ያሉ ሲሆን ከ6 አሰልጣኞች ጋር በጥምረት በመሆን ስሯን ትሰራለች። አሰልጣኝ አባይነሽ ህጻናትና አዳጊ እግር ኳስ ተጫዋቾች በስፖርቱ ብቻ ሳይሆን ሁለገብ የሆነ እውቀትን አግኝተው ተወዳዳሪ መሆን ከባድ እንደሚሆንባቸው ትገልጻለች። ይህን ክፍተት ለመሙላት ስፖርት ፎር ቼንጅ ከተሰኘ ለትርፍ ያልተቋቋመ የኔትወርኪንግ ተቋም ጋር የመሰረቱት ትስስርም እንዳገዛቸው ነው የምትናገረው።
ስፖርት ፎር ቼንጅ እኛ ጋር እንግዲህ ጥሩ ግንኙነት ነው ያለው። በጣም በብዙ መንገድ ሰፖርት ያደርገናል። የሚገርምሽ በጣም በብዙ መንገድ ከስልጠና ጋር ተያይዞ ሞቲቬሽናል ትሬኒንግ ለልጆቹ ሳይቀር፣ የሚገርምሽ እኛ ብዙ ስልጠና የሚመስለነውን እግር ኳስ ስናሰለጥን በቃ እግር ኳስ ነው እግር ኳስ ብቻ ነው የሚመስለን፣ ግን ዴቨሎፕመንት ላይ ታች ልጆች ላይ ስትሰሪ ፕላን ያቸው መሆን ያለበት ትምህርት ነው። ከናሀዙ በጣም የሚገርመኝ ይሄ ፈርዘር ከኳሱ ጎን ያለውን ነገር ነው ብዙ ነገር የሚያስተምሩሽ እና በጣም ብዙ ማናቀው በእግር ኳሱ በጣም አሁን አልፈን ልንሄድኩ እንችላለን፣ ግን ደግሞ ከእግር ኳሱ ጎን ልጆቹ ምክንያቱም ነገር እግር ኳስ ተጫዋች ባይሆኑ ህይወታቸው እንዳይጨልም ነው። በጣም ምንድን ነው በቃ ባልጠበቅኩት መንገድ እነሱ ጋር ነው በመጀመሪያን ጊዜ ብዙ ኮቾች፣ እኔ ብቻ ሳይሆን ብዙ ኮቾች አዋይርነሱን የሚያገኙት። ከዛም በመነሳት እኛ አሁን ብዙ የምናስተምራቸው ልጆች አሉ እንደነሽ በተፈጥሮ ናቹራል ያገኙት ኤክስፒሪየንስ ነገር አለ አይደለ? ተመርኩዘን የእግር ኳስ ተጫዋች ነገ ባይሆኑ ብለን እንደ ካሜራማን እንደ ማኔጅመንት እናስተምራቸው ልጆች አሉ።
ኢትዮጵያ ውስጥ ከወጣቶች ጋር ተያያዥነት ያላቸው ስራዎችና ምርቶች ላይ ትኩረታቸውን አድርገው የሚሰሩ መንግስታዊና መንግስታዊ ያልሆኑ ተቋማት፣ የግል ድርጅቶች እንዲሁም ግብረሰናይ ድርጅቶች ጋር በቀጥታም ሆነ በተዘዋዋሪ አዳጊዎችና ወጣቶች በሚሳተፉባቸው ስፖርት ላይ የኮርፖሬት ኃላፊነታቸውን በመጠቀም መዋለ ንዋያቸውና እውቀታቸውን እንዲሁም ጊዜያቸውን እንዲያፈሱ ማድረግ የስፖርት ፎር ቼንጅ ተቀዳሚ ዓላማ መሆኑን የተቋሙ መስራችና ዋና ስራ አስፈጻሚ አህዱ ገብሩ ይናገራል።
እነዚህ ነገሮች ስንሰራ 4 መሰረታዊ ምሰሶዎች አሉ፣ ወይም ደግሞ የተመሰረትንባቸው ዋና አላማዎች አሉ። የመጀመሪያው የትስስርና የህብረት መድረክ መፍጠር ወይም በእንግሊዝኛው ትንሽ ይቀላል የኔትወርክ ኤንድ ፓርትነርሽፕ ፕላትፎርም መፍጠር እና እዛ ውስጥ ማን ነው የሚካተተው ስንል ኢንተርናሽናል ኦርጋናይዜሽን ለምሳሌ እንደነ ዩኤን፣ ምክንያቱም 2030 አጀንዳ የነሱ እንደመሆኑ መጠን ከዛ በመቀጠል የፕራይቬት ሴክተሩ ተለያዩ ስራዎችን የሚሰሩ ፕራይቬት ሴክተሮች አሉ፣ የፌዴሬሽኖች አሉ። ዳርጎች በአንድ ስፖርት ብቻ የተገደብን ስላልሆነ በኢትዮጵያ ያሉትን ሁሉንም ፌዴሬሽኖች በተቻለ መጡ መልኩ ለማካተት የሚጥር ነው። ከዛ ውጭ ደግሞ እንደኛ አይነት ደግሞ ሲቪል ሶሳይቲዎች አሉ፣ ስፖርት እንደ መሳሪያ የሚጠቀሙ መንግስታዊ ያልሆኑ ተቋማት አሉ። እነሱን ሚዲያውን አድርገን በተለይ እነዚህን በማስተሳሰር ትልቅ መድረክ ለማፍጠር ነው የመጀመሪያ ዓላማችን።
ተቋሙ በተለያዩ የስፖርት ዘርፎች ላይ የሚንቀሳቀስ ሲሆን የአካል ጉዳተኞችን ጨምሮ ሁሉም አዳጊዎችና ወጣቶች በስፖርት ተጠቃሚ እንዲሆኑ ያደርጋል።
ሁለተኛው ደግሞ በአካቶ ወይም በኢንክሉዥን ፕሮጀክታችን አካል ጉዳተኛውን፣ የሀገር ውስጥ ተፈናቃዩን፣ ሪፊጂውን፣ ማርጂናላይዝድ የሆኑ ደግሞ ይሄ ማይኖሪቲ ግሩፕስ የሚባሉት እንደዚህ አይነቶችን በስፖርቱ የምናካትትበት ሁለተኛው ፒለራችን ነው። ሶስተኛው ይሄን ለማድረግ ኢንስቲትዩሽናል ካፓሲቲ የተቋማት ግንባታ ያስፈልገናል። ተቋማት እስካልተገነቡ ድረስ የትኛውን ፕሮጀክት ዘላቂ ሊሆን አይችልም እና ዘላቂ ለማድረግ ተቋማትን የመገንባት ተቋማትን የማብቃት ፕሮጀክት አለን። ወይም አንዱ ፒላራችን ሶስተኛ ፒላራችን እሱ ነው። በአራተኝነትና የመጨረሻው ፒላራችን የምንሰራበት ዲጂታላይዜሽን ነው።
የስፖርት ፎር ቼንጅ መስራች አህዱ ገብሩ በተለይም የሚሊኒየሙ የልማት ግቦችን ከስፖርቱ ጋር በማቀናጀት ግንዛቤ ለመፍጠር እንደሚሰሩም ጠቁሟል።
የትምህርትን ጥራቱ ከማረጋገጥ አንጻር ስፖርቱ አንዱ መሳሪያ መሆን ይችላል የሚለውን እያሳየን እንገኛለን። ጀንደር ኢኳሊቲ ጎል 5 ላይ እንሰራለን። በተለይ በስፖርቱ የሴቶችንም የወንዶችንም እኩል ተሳትፎ ለማረጋገጥ ትልቅ አስተዋጽኦ አለው። ጎል 10 ላይ ሬዲዩስ ኢንኢኳሊቲስ የሚለው ለምሳሌ አሁን ኢኳል ፔ ሴቶችም ወንዶችም በስራ ቦታ ሊሆን ይችላል በስፖርቱም ላይ እኩል አይከፈላቸው። ስለዚህ ያንን አድቮኬት ከማድረግ ያንን ፕሮሞት ከማድረግ አንጻር የምንሰራቸው ስራዎች አሉ። ጎል 13 ላይ የክላይሜት አክሽን ያለ፣ ስለዚህ እዛ ላይ የተለያዩ እንቅስቃሴዎች አሉ። ከዛ በተጨማሪ ጎል 16 በተለይ ከከተማ ጋር ከኢንስቲትዩሽን ጋር ሰስተናብል ከማድረግ ጋር የሚሄድ ፕሮጀክት አለ። ጎል 17 ላይ ፓርትነርሺፕ ፎር ዘ ጎልስ እኛ ትልቁ የምናምንበት የኛም ድርጅት መሰረት በጋራ መሰራት አለበት እና ፓርትነርሽፕ ያስፈልጋል የሚለው አሰ ፋውንዴሽን ነው።
የእግር ኳስ አሰልጣኟ አባይነሽ በስፖርት ፎር ቼንጅ አማካኝነት የአሰልጣኙ ስልጠና አድማሳችንን አስፍቶታል ትላለች። ከዚህ በተጨማሪም በስራቸው ያሉ ወጣቶች በተቃውሞ ወቅቱን ያገናዘበ ራስን የማብቃትና እንዲሁም ከሀገራዊ ሁኔታው ጋር የሚጣጣሙ ስልጠናዎች ማግኘታቸውን ነው የምታስረዳው።
ስፖርቱ ጋር ተያይዞ ካፍ ኤክሰለንሲ አካዳሚ ውስጥ እዛ ብዙ የእግር ኳስ አሰልጣኞች ኦልሞስት ወደ 20 ነው ናለ ምሳሌ ካልተሳሳትኩኝ፣ እኔም አንድ ተሳታፊ ነበርኩኝ። ያኔ ልጆቹ ጋር አሰልጣኞቹ ጋር ተስፋ ምናምን ታያለሽ፣ እንደዚህ ሌላ ሰው መጥተውን ትምህርት ሲሰጥ ያን ያሁን ናሀዱ እና ዶክተር ታዲዮስ ይባላል ከአሜሪካን የመጣው በቃ የሰላምን አስፈላጊነት ነው በአጭሩ ሰውየው በአጠቃላይ ያስተማረው። እና አሁን ደግሞ በሀገር ያለንበትን ሁኔታ ታውቂያለሽ፣ ብዙ ነገር የጨላለምብን ሰዓት ላይ ነን። ስፔሻሊ ያ ትምህርት የተሰጠበት ደግሞ ክረምት ላይ ነበር እና በቃ የሚሰማው ሶሻል ሚዲያው ምንም ለልጆች ደግሞ ለሶሻል ሚዲያ ቅርብ ስለሆኑ ያ ስልጠና መሰጠቱ በሰዓቱ አስፈላጊ ነበረ። እና ያንን ትምህርት ካገኙ በኋላ ሰውየው ደግሞ በቃ ተስፋ ብዙ ተስፋ እንዳላቸው ነው የነገራቸው። አሁን እንዳልኩሽ እዛም ላይ ሰውየው ያስተማረው እግር ኳስ ብቻ አይደለም።
የተለያዩ ስልጠናዎችን ለስፖርት ቡድኖች፣ ክለቦች እንዲሁም ከወጣቶች ጋር ለሚሰሩ ተቋማት የሚሰጠውና የሚያስተሳስረው ስፖርት ፎር ቼንጅ ያሉበትን ተግዳሮቶችም አህዱ እንዲጠቁማል።
በተለይ ሰው ላይ ስትሰሪ አንደኛ ለውጡ ረጅም በተለይ አሁን ምክንያቱም እያወራን ያለ ነው ስለ ባህሪ ለውጥ ነው፣ እያወራን ያለ ነው ስለ ህይወት ክህሎት ነው፣ እያወራን ያለ ነው ኢሚዲየት ይልቅ ትርፍ የምታገኝበት ነገሮች አይደለም። ስለዚህ እኛ ስፖርት ፎር ቼንጅም ስንለው ረጅም ጊዜ የሚፈጅን እኔ እንደ ድርጅት መስራች ስራ አስኪያጅ ቮለንተር ነው የማደርገው። 100 ፉል ታይም ቮለንተር ነው እያረኩ ያለሁት። ሌሎችም ቲሞቻችን ቦርዶም ሁሉም ቮለንተሮች ናቸው። ስለዚህ በተለይ የቮለንተሪ ሳሳልም ከማስረስ አንጻር ምን ፈልገዋል ያ ላይ ይቀር ያኛው ነው። ግን በዋነኝነት ሁለተኛው ቻሌንጅ ዓለም ላይ በጣም ትላልቅ ተቋማት አሉ፣ ትላልቅ የዩኤን ተቋማት አሉ፣ የፕራይቬት ሴክተር አሉ፣ እኛ ሀገር ያሉ ሌላ ሀገር ላይ በዚህ በስፖርት ለልማት ብዙ አድቫንስ የሆነ ስራ ይሰራል። እኛ ሀገር ላይ ስትመጪ ምንም ስራ አይሰሩም። ስለዚህ እነሱን የማሳመኑን ስራ፣ ሄዶ ኮንቨንስ የማድረጉ ስራ፣ የሌላ ሀገሮችን ተሞክሮ የራሳቸው ኦርጋናይዜሽን ተቋም ስሩ የሚሰሩ ስራዎች ሌላ ላይ ስፖርት ላይ እነሱ በደንብ ያምኑበታል እና እሱ ላይ ቻሌንጅ አለ። ምክንያቱም ስፖርትን እንደ መጨረሻ ነገር፣ እንደማይፈለግ ነገር ወይም ደግሞ እንደ አዲሽናል ነገር የማየት ነገሮች አለ እና አንዳንድ ኦርጋናይዜሽኖች ያው ዶነር ቤት ስለሆኑ ስራቸው ለዶነር ሪፖርት የማድረግ እንትኑ ምናምን የግድ አለባቸው እና እንትኑን ብዙ ጊዜ መተሳሰሩን ነገር አይፈልጉትም።
የስፖርት ፎር ቼንጅ መስራችና ዋና ስራ አስፈጻሚ አህዱ ገብሩ ተቋሙ በተለይም ከዲያስፖራ ጋር ትስስር ለመፍጠርና ድጋፎችን ለማጎልበት በካናዳና በኒውዮርክ ቅርንጫፍ መስሪያ ቤቶችን የመክፈት ህልም ይዞ እየተንቀሳቀሰ መሆኑንም ለአሜሪካ ድምጽ አስታውቋል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረው ዘገባ አይደን ገረመው።
እድና መሰግናለን። ጋቢና ቪኦኤ ከአሜሪካ ድምጽ ይቀጥላል። አሁን ደግሞ ወደ ኬንያ ወደሚወስድን አንድ ዘገባ እንሻገራለን። ኬንያ ውስጥ በመንግስትና በግሉ ዘርፍ ትብብር ትምህርት ቤቶች ውስጥ በልዩ ሁኔታ ከተቀየሩ የማደያ ማሽኖች ለሴት ተማሪዎች ነጻ የንጽህና መጠበቂያዎች የማዳረስ ስራ ጥረት ተጀምሯል። የዚህ እንቅስቃሴ ግቡ ከደሃ ቤተሰቦች የመጡ ተማሪዎችን በወር አበባ ጊዜያቸው ከትምህርታቸው እንዳይታጎሉ የንጽህና መጠበቂያዎችን ማቅረብ እንደሆነ ተሰምቷል። ቪክቶሪያ ሙንጋ ከናይሮቢ ላከችውን ዘገባ ወደ አማርኛ መልሰነዋል። ብዙ ጊዜ በኬንያ ከደሃ ቤተሰብ የመጡ ሴት ተማሪዎች በወር አበባቸው ወቅት ትምህርታቸውን ለማቋረጥ ይገደዳሉ። የዚህ ምክንያቱ ደግሞ የንጽህና መጠበቂያ ዋጋ ሊቀመስ ባለመቻሉ ነው። የኬንያው የረዴት ቡድን ስለምሳና በአንድ የናይሮቢ ሁለተኛ ደረጃ ትምህርት ቤት ለሴት ተማሪዎች ነጻ የንጽህና መጠበቂያ ለመስጠት የሚችል ተነሳሽነት ጀምረዋል። በትምህርት ቤቶች ውስጥ የሚዳረሰው በቀጣዩ መንገድ ነው። እያንዳንዷ ሴት ልጅ ለወትሮው ገንዘብ ለማውጣት በሚያገለግለው ኤቲኤም ማሽን ውስጥ የሚገባ ልዩ ካርድ ይሰጣታል። ካርዱ ወደ ማሽኑ ሲገባ ማሽኑ በምላሹ የንጽህና መስጫ ጥቅል ያድላል። አልፒን ጁማ የሰላም ሳና መርሃ ግብር አስተባባሪ ናት።
ለእያንዳንዷ ተማሪ ለአንድ የወር አበባ ዑደት የሚሆኑ ቢያንስ 16 የንጽህና መጠበቂያ ቅጠሎች ተመድበውላታል። ካርዳቸው እስካለ ድረስ የንጽህና መጠበቂያውን መጠቀም በሚፈልጉበት ጊዜ ሁሉ ያገኛሉ ማለት ነው። ሌላው ነገር ካርዱ በማይኖራቸው ጊዜ ቤታቸው ቢረሱት ወይም ደግሞ በተሳሳተ መንገድ ማሽን ውስጥ ቢጨምሩት በሚል ለመምህራን ተጨማሪ ካርድ ሰጥተናል።
የኬንያ መንግስት ጥናቶች እንደሚያሳዩት በንጽህና መጠበቂያ ጥቅል ልጆች አለመኖር ምክንያት ከደሃ ቤተሰቦች የመጡ ልጃገረዶች ከአመቱ የትምህርት ቀናት 20% የሚሆኑት ያመልጧቸዋል። የንጽህና መጠበቂያ ማደያው ማሽን እስከ 36 ጥቅሎች የሚይዝ ሲሆን ከከተሞች ራቅ ባሉ ስፍራዎች በፀሐይ ብርሃን ይሰራል ትላለች ሙኒራ ታሂር። አረ የተባለው ማሽን ፈጣሪ ናት።
በተለይ እኛ ባለንበት የወር አበባ ጤና አስተዳደር ችግሮችን ለመፍታት በእጅጉ ጠቀሜታ አለው። መፍትሄ የሚያመጣ የበዛ ተጨባጭ ቴክኖሎጂ ወይም ቅይጥ ቴክኖሎጂ የለም። እንደሚመስለኝ ይህ ተማሪዎች ጣልቃ የሚገባ አካልን በማስቀረት ራሳቸውን እንዲችሉ ይፈቅድላቸዋል።
ባለስልጣናቱ ውጥኑ በሀገሪቱ መናገሻ ናይሮቢ እየተተገበረ መሆኑንና ወደ ሌሎች የሀገሪቱ ክፍሎችም ለማስፋፋት ተስፋ እንደሰነቁ ተናግረዋል። ባለስልጣናቱ የማደያው ማሽን ካርድ ደርሷቸዋል ካሏቸው 1200 ሴቶች መካከል አንዷ ኩዊንተር አሴኖ ናት።
ትምህርት ቤት ውስጥ እንድንቆይ ያግዘናል። ትምህርት ቤታችን በቀላሉ ስለሚገኝ አብዛኞቹ ወላጆች የንጽህና መጠበቂያዎችን እንዲገዙልን ጥያቄ አይቀርብላቸውም።
በ2017 የአውሮፓውያኑ ዓመት የወጣው የኬንያ ሕግ መሰረት ለአቅመ ሔዋን ለደረሱ ተማሪዎች ሁሉ ነጻ የንጽህና መጠበቂያ ሊደርሳቸው ይገባል። ይሁንና የትምህርቱ ተዋናያን እንደሚናገሩት የተደራሽነት ችግር ትልቁ ማነቆ ሆኖ ቀጥለዋል። አቅማቸው በማይችል ተማሪዎች ላይም ጫና አሳድረዋል። ሜሪ ሎኒያ ጋፖይ ርዕሰ መምህርት ናቸው።
በልመና ምክንያት ሴት ልጆቻችን ለራሳቸው ያላቸው ግምት ዝቅተኛ ነው። በትምህርት ቤት ውስጥ ሲሆኑ ከአስተማሪዎች ይለምናሉ። በወር አበባ ጊዜያቸው ላይ ሆኖ የንጽህና መጠበቂያ የለንም ለማለት ወደ ርዕሰ መምህር ቢሮ የሚመጡም አሉ። የምንችለውን ያህል ለማገዝ ሞክረናል። ቁጥራቸው ግን ከአቅማችን በላይ ሆኗል።
የለውጥ አቀንቃኞች ኬንያ በንጽህና መጠበቂያዎች ላይ የጣለችውን ቀረጥ እንድታነሳ ጫና እያደረሱ ነው። እስከዚያው ድረስ የንጽህና መጠበቂያ ማደያውን የመሰሉ ቴክኖሎጂዎች ከሴቶች ላይ ጫናን በማቅለልና እንደ ሌሎች ተማሪዎች ትምህርታቸውን እንዲከታተሉ በማድረግ እገዛ እንደሚሰጡ ተሟጋቾች ይናገራሉ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ሳምንት ይሁንላችሁ።